ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት በሰሜን ወሎ ከተሞች ከሁለት ሳምንት በፊት የተጀመረው ተቃውሞ ምክንያት በከተሞቹ እስካሁን ውጥረት መንገሱን ነዋሪዎች ለአሜሪካ ድምፅ ገልጸዋል።
በዚህ የተነሳ በጸጥታ ኃይሎች ወጣቶችን እያሰሩ እንደሆነ ነው ነዋሪዎቹ የገለጹት። በመርሳ ከተማ ቅዳሜ ዕለት በተቀሰቀሰው ግጭት ቢያንስ 5 ሰዎች የሞቱ ሲሆን የመንግስት ባለስልጣናት ንብረቶችና የትግራይ ትውልድ ያላቸው ሰዎች ንብረትም ተቃጥሏል። በመርሳ ከተማ ንብረታቸው ከተቃጠለባቸው አቶ ገብረመድህን ወልዳናንያ እንዲህ ብለዋል።
ህይወትና የተካ ህይወት መጥፋቱ በጣም ያሳዝነኛል እንጂ ንብረት የመርሳ ህዝብ እንዲያወጣና አደገ ብዬ ብለው ሊሰራ ይችላል።
የመርሳ ከተማ ነዋሪዎችና ከንቲባው የሰጡትን መግለጫ ማክለናል። በሌላ ዜና በትላንትናው ዕለት የግራሚ የሙዚቃ ሽልማትም ተካሂዶ ነበር።
አደጉ የሚባል አካባቢ አይደል?
In New York, New York.
I know that song.
If I can make it there. I'll make it anywhere. It's up to you, New York, New York.
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ሰኞ ዋሽንግተን ውስጥ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር እንደሚገናኙና ዋይት ሀውስ በሚዘጋጀው የምሳ ፕሮግራም ላይ ስለ ኢራን የሚሳይል ጉዳይም እንደሚወያዩ ተገልጿል። በድርጅቱ የዩናይትድ ስቴትሱ አምባሳደር ኒኪ ሄሊ ባለፈው ታህሳስ ወር ዋሽንግተን ወታደራዊ ጦር ሰፈር በሰጡት ጋዜጣዊ መግለጫ ጠቀሱት ስለተባለው የኢራን ሚሳይል ለምክር ቤቱ አባላት ያስረዳሉም ተብሎ ይጠበቃል። አምባሳደሯ በዚያ ጋዜጣዊ መግለጫቸው ኢራን የመን ውስጥ የሚገኘውን የሁቲ ሽምቅ ተዋጊዎች በህገ ወጥ መንገድ እንደምታስታጥቅ ወታደራዊ ጦር መሳሪያዎቹ ያስረዳሉ ብለዋል። ዛሬ ሰኞ አፍጋን ዋና ከተማ ካቡል ውስጥ በሚገኝ አንድ ወታደራዊ አካዳሚ በደረሰ ጥቃት 11 የአፍጋኒስታን ብሔራዊ ጦር ኃይል አባላት ሲገደሉ ሌሎች 16 መቁሰላቸው ተገለጸ። ጥቃቱ በአካዳሚው ላይ ሳይሆን አካዳሚውን በሚጠብቁ ወታደሮች ላይ ያነጣጠር እንደነበረ የአፍጋኒስታን መከላከያ ሚኒስቴር ቃል አቀባይ ዳውለት ዋዛሪ አስታውቀዋል። ውጊያው በማርሻል ፋሂም ብሔራዊ የመከላከያ ዩኒቨርሲቲ አካባቢ ከሰዓት በኋላም ቀጥሎ መዋሉ ተሰምቷል። ፈረንሳይ ውስጥ ባለማቋረጥ በጣለው ዝናብ ምክንያት ፓሪስ ውስጥ የሴኔ ወንዝ ከልኩ በላይ 4 ሜትር ከፍታ ሞልቶ ጎርፍ ማስከተሉ ተነገረ። በጎርፉ ምክንያትም ወደ 1500 ቤተሰቦች መፈናቀላቸውና በአካባቢው ከሚገኙ ከ240 በላይ ከተሞችም መጥለቅለቃቸው ታውቋል። የተጠራቀመው ውሃ ከፍታ 5.4 ሜትር እንደሆነ ነው የተገለጸው። የመዝናኛ የቱሪስት ጀልባዎች በዓለም ታዋቂው የሎቮሬ ሙዚየም በጎርፉ ምክንያት አገልግሎት መስጠት አለመቻላቸውም ተገልጧል። ከፍተኛ የኢንፍሉዌንዛ ወረርሽኝ ስጋት መኖሩ በሰሜንና በደቡብ ኮሪያዎች ዘንድ እየተሰማ መሆኑ ተነገረ። ስጋቱ አሳሳቢ የሆነውም ከተለያዩ የዓለም ክፍሎች የተውጣጡ ጎብኚዎች ለ2018ቱ የክረምት ኦሎምፒክስ ውድድር በደቡብ ኮሪያዋ ፒዮንግቻንግ ሊገናኙ ከሁለት ሳምንት ያነሰ ጊዜ መሆኑ እንደሆነም ታውቋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በቅድሚያ በአማራ ክልል ሰሜን ወሎ ይሆናል የምንሄደው። በዛ የሚገኙ ከተሞች ከሁለት ሳምንታት በፊት በተጀመረው ተቃውሞ ምክንያት በከተሞቹ እስካሁን ውጥረት መንገሱን ነዋሪዎቹ ለአሜሪካ ድምጽ ሬዲዮ ገልጸዋል። ቅዳሜ ዕለት በመርሳ ከተማ የተካሄደ የህዝብ ተቃውሞ ወደ ግጭት አምርቶ የሰው ህይወት መጥፋቱንና ንብረት መውደሙን የከተማዋ ነዋሪዎችና ባለስልጣናት አስታውቀዋል። እስካሁን በግጭቱ የተገደሉ ሰዎች ቁጥር በውል የማይታወቅ ቢሆንም ነገር ግን የሰው ህይወት መጥፋቱን የከተማው ባለስልጣናት ለአሜሪካ ድምጽ ሬዲዮ ተናግረዋል። ቪኦኤ በስልክ ያነጋገራቸው የከተማዋ ነዋሪዎች ለገበያ ከአካባቢው የገጠር አካባቢዎች እንደዚሁም የከተማው ነዋሪዎች የሆኑ አራት ሰዎች የተገደሉ ሲሆን የሀብሮ ወረዳ ፍርድ ቤት ዳኛ ከፈለኝ የሚባሉ በሰልፈኞች ላይ ሽጉጥ ተኩሰው አራት ሰዎችን ካቆሰሉ በኋላ በተቆጡ ሰልፈኞች ተገድለው በእሳት መቃጠላቸው ተገልጿል። ለተቃውሞ ወደ አደባባይ የወጡት ሰልፈኞች የመንግስት ባለስልጣናትና የአካባቢው ፖሊስ የመኖሪያ ቤቶችን በእሳት ማጋየታቸውን እማኞችና የመንግስት ባለስልጣናት ገልጸዋል። ገዢው ፓርቲ ኢህአዴግን ይደግፋሉ የተባሉ የትግራይ ተወላጆች መኖሪያና የንግድ ቤቶችም ተቃጥለዋል። መስታወታቸው ተሰባብረዋል። የከተማዋ ነዋሪዎቹም ይህንን ገልጸዋል። የመንግስት ተቋማት በተለይ ፍርድ ቤት፣ ፖሊስ ጣቢያና የከተማው አስተዳደር ጽህፈት ቤቶችም ቃጠሎና ጉዳት ደርሶባቸዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ እንደዚሁም ደግሞ ድምፁ እንዲቀየር የጠየቀ የከተማዋ ነዋሪ የመርሳን የቅዳሜ ውሎ እንዲህ ያስረዳል።
እነዚህ ጩኸት የነበረው አሁን ያለው ስርዓት እንደበቃው ነው ህዝቡ ሲናገር የነበረው። ከዚህ በኋላ መወር እናገልባስተቀጥሩ አንፈልግም፣ በቃ እንዳመረጡ ነው የሚል ነበር። ከዚያ በተረፈ አብዛኛው ሰልፍ ላይ ወጥቶ የነበረው ህዝብ አሁን ፊት በከተማው ያሉ የተለያየ ስልጣን እርከን ላይ ያሉ ሰዎች በተለያየ ጊዜ በደል ሲያደርሱበት ነበር። የእነዚያን ሰዎች እንደ አጠቃ ወስዶ የተጠቀመበት መንገድ ምንድነው? ቤታቸውን አቃጥለዋል። ለምሳሌ የከተማው ኢንስፔክተር ቤት፣ ሌላ ኢንስፔክተር ቤት፣ በትራፊክ ፖሊስ ላይ ደግሞ እነሱ በስልጣን ላይ ያለች አንዲት የትራፊክ ፖሊስ ቤትን አቃጥሏል። በብዛት ካቢኔ ተብሎ የሚታወቁ ስልጣን እርከን ላይ ያሉ ሰዎች ቤቶች አቃጥሏል። ይህ እንግዲህ በአይናችን ያየነው ነው። ህዝቡ ላይ ጥይት ተኩሶ የነበሩት ደግሞ ፌዴራል በመባል የሚታወቁ ናቸው። ሁሉም በማስወጡ ድምፁን በአንድነት ያሰማበት ሰልፍ ነበር። ከሰልፍ የሚያለፈ ነው። ቀኑ የገበያ ቀን በመሆኑ ብዙ ሰው ነበር። የራሴ እንደዚህ አይነት ህዝብ ይኖራል ብዬ አልጠበኩም ነበር። ያ ቀጥለለው አለመጠ ያስተዋሉ።
እንዴት ነው የሁከቱ የተፈጠረው? እንግዲህ ወደ ህዝቡ ጥይት መተኮሱን ገልጸሃል። ማን ነው የተኮሰው? የቆሰሉ የሞቱ ሰዎች ካሉ በአይነህ የተመለከትከው?
ኦኬ፣ በአይነህ የተመለከትኳቸው የሞቱ ሰዎች የሉም። ግን የሞቱ ሰዎች እንዳሉ ስልክ ተደዋውለን አውቀናል። ወደ አራት አካባቢ የሆኑ ሰዎች ሞተዋል። በአይኑ ያየኋቸው ግን በአስለቃሽ ጋዝ ተተኩሶባቸው ሰውነታቸው የቆሰለ እና በኖርማል መሳሪያ በጥይት ተመቶ ደማቸው ሲፈስ የነበሩ በአይኑ ያየኋቸው ሰዎች አሉ። ከመከላከያ ያልኩ የፌዴራል ከሱም አልፎ የከተማ የፖሊስ አካል በአካል ስምን ባጠቅሰውም አብዛኛው ሰው ያውቀዋል። እሱ በሁለት ሰዎች ላይ ጥይት ተኩሶ ከሞቱት ሰዎች አንዱ እሱ ነው። ፖሊሱ ሳይሆን የሞቱ ከሞቱት ሰዎች አንዱ እሱ በጥይት ተመታቸው ሰዎች አንዱ ነው። ያም ልጅ የመታውን ሰው ስም እየጠቀሰ ነው የሞተው። ያም ፖሊስ ሌላ ሁለተኛ ሰው አቁስሏል። ሰውየው ወረ የከተማ ሰው ስለሚያውቀው ብዬ መስሉ እንትን ያደረግኩለት። ከዚያ በተረፈ ህዝቡ በደህነት ሁኔታ ላይ ያለ እነሱ ማድረግ ያለባቸውን ስማ ሲሰሩ ነበር። የሚደረግብትን ይደረግባሉ። መጠቆስ ያለባቸውን ማሰር ያለባቸውንም ለማሰር ሰዎችን እያዙ ሲወስዱ ነበር። ይ በአይናችን የተመለከት ነው።
እንግዲህ አንተ በምትለው አራት ሰዎች ከሰልፈኞቹ ተገድለዋል። እንደዚሁም የሀብሮ ወረዳ የፍርድ ቤት ዳኛ የነበሩ በሰዎች ላይ ተኩሰው እሳቸውን መገደላቸው ተገልጿል። ምንድን ነበር የሆነው?
የሆነበት ምክንያት ህዝቡ እንደነገርኩ ሰውዬው በብዙ ሰዎች ላይ በደል ሲያደርስ የነበረ ነው። እንደ ዘመኑ ቃላት አገላለጽ ሙስተኛ ነበር። አንድ የመንግስት ሰራተኛ የዳይረክት ቤት ይሰራል ብለህ የማትጠብቀው አይነት ቤት ሰርቷል። እነዛም ነገሮች ናቸው ህዝቡን የበለጠ ጥቆት ያደረገው። ብዙ በድሎችን ሲያደርስ ነበር ህብረተሰቡ ላይ። ያ ነገር ነው በሰውዬው ላይ የደህንነት አጸፋ እንዲወሰድበት ያደርገው። ህዝቡ መጀመሪያ ሄደው እሱን ለማጥቃት ነበር ይመስለኛል ምታሁን በእርግጥም ነው ወደ እሱ ቤት ሲሄድ ያን ነገር ለማድረግ ነው የምትሄደው። መጀመሪያ ራሱ ለመከላከል ሰውዬው ሽጉጥ አውጥቶ ተኮሰ።
በሰዎች ላይ ጉዳት አድርሷል አራት ሰዎች የሚል መረጃ ደርሶ
አራት ሰዎችን አቁስሏል።
ጉዳታቸው ለሞት የሚያደርስ ነበረ ወይስ ቁስል ነው?
ቁስል ብቻ ነው አይደለም፣ ለሞት የሚያደርስ አይደለም።
ከዛ ምን ተፈጠረ?
ከዛም በኋላ ሰውዬው ተመታ። በህዝቡ ከተመታ በኋላ ቤተሰብ ሰጥቶ አቃጠሉት ጠሪቱ ጋር አንድ ላይ። ይሄ የቁጣ ምላሽ ነው። ህዝብ ማለት ጎርፍ ነው። ያን ነገር ምንም ልታስቆመው አትችልም። በመሀል ገላጋይ ቢኖርም ያሰው ይሸናል።
ከዛም በተጨማሪ እንግዲህ በተለያዩ የንግድ ተቋማትም ላይ እንደዚሁም የግለሰቦች መኖሪያ ቤቶች ላይ ከመንግስት ባለስልጣናት ውጭ ጥቃት ተደርሷል። በእነማን ላይ ነው ያነጣጠረው? ይሄ
በአጠቃላይ ያነጣጠረው በትግራይ ተወላጆች እና በካቢኔ ስለሆነ ካቢኔ ያው ባለስልጣኖች ማለት ነው። በማቀላለት ብዙ ካቢኔዎች ቤታቸው ተቃጥሎባቸዋል። አሁን በቅርብ ጊዜ ወዲህ የተደረገ ምሳለ ለህብረተሰቡ ቤት የመስጠት ቦታ ሰጥቶ ቤት የማደራጀት ነገር እና ብዙ ቤቶች ጎን ለጎን የተያዙ ስለሆነ ህዝቡ አስተዋይ በመሆኑ የአንዱ ጥፋት ወደ ሌላው እንዳይሄድ በመስራት የሰዎች ቤት እየሰበሩ እየገቡ እቃቸውን እያወጡ ውጭ ላይ ያቃጥሉ ነበር። ይህ እንግዲህ አስተዋይነቱ አንዱ ነው። ከዚያ በተረፈ እዚህ ከተማ ላይ ነበሩ። እዚህ ከተማ ላይ መስራት ጀምረው ንብረት ያፈሩ ሰዎች ግን አስተሳሰባቸው እንደ ከተማው ህዝብ ያልሆነ የትግራይ ሰዎች ነበሩ። የእነሱን ሰዎች ቤት አቃጥለዋል። ንብረቶቻቸውን አውድመዋል። ህንፃዎችን ነበሩ አንዱ ለሶስት እነሱንም ከጥቅም ውጭ እንዲሆኑ አድርጎ ሰባብሯቸዋል። ይህ እንግዲህ የተመለከትናቸው ናቸው።
እንግዲህ ይሄ በህዝብ በስፋት በሚወጣ ጊዜ፣ ቁጣ በሚገነፍል ጊዜ የተከሰተውን ሁኔታ ነው የገለጽከው። ግን ጨምረህም አስተዋይነት ያለበት እንደሆነ ነው ስትገልጽ የነበረው። ግን በደል የፈጸሙ አካላት ቢኖሩም እሱን በህግና በሌላ መልኩ መጠየቅ ነው እንጂ ህጉን በእጅ መውሰድ ይሄ ተገቢ ነው ብለህ ታስባለህ?
አዎ ልክ ነህ። ይሄ ነገር እኔም ሁሌ የማስበው ነበር። ግን የትኛው ቦታ ላይ ሄደህ ስለ ህግ የምትጠይቀው? ህግና ፍትህ አገኛለሁ ብለህ የምትሄድበት ቦታ እኮ እነዚህ ሰዎች ናቸው። ስለዚህ የትኛውን ፍትህና ህግ ነው የሚሰጡ? ተመልሰህ አንተ የዚያ ነገር ተጎጂ ነው እንጂ የምትሆነው እነዚህ ሰዎች እንደዚህ አድርገውኛልና አድርገውኛ ብለህ አንተ ሄደህ ፍትህ ለማግኘት ስትሄድ ቼንጅ የሆነ ነገር ያለው አንዱ አንዱን አሳልፎ የማይሰጥበት አንዱ አንዱን እየመረጠ የሚያጠቃበት እና አንተ ለጠየቃቸው ጥያቄዎች ሁሉ እነሱ አጋጣሚዎችን ጠብቀው አንተን እንደ ጠላት የሚያጠቁ አንተ ኢትዮጵያዊ ሳትሆን በቃ ይሄ ሰውዬ ተቃዋሚ ነው ተቃዋሚ የሚባለው ነገር በእነሱ አመለካከት ኢትዮጵያዊ ያልሆነ ባለበት ሁኔታ ላይ እንዴት ነው ፍትህን የምትጠብቀው? ይህ ነው እኮ አብዛኛውን ህብረተሰብ እንደዚህ እንዲሆን ያደርገው።
በቅዳሜ ዕለት የመርሳ ከተማ ሁኔታን የገለጸልን የከተማዋ ነዋሪ ነው። የመርሳ ከተማ ከንቲባ አቶ አዲሴ መለሰ ቅዳሜ ዕለት ለዝግጅት ክፍላችን የተናገሩትን ቀጥሎ እንሰማለን። አቶ አዲሴም በዛሬ ዕለት ለማግኘት ሞክረን ስልካቸው አይነሳም። ቅዳሜ ዕለት የሰጡትን መግለጫ እናሰማችሁ።
ሰሞኑን በተለያዩ በዞናችን በተፈጠሩት አንዳንድ ከተሞች ላይ በተፈጠረው ችግር ዛሬ ጠዋት ላይ ነው። በእርግጥ እንዲመርሳም ያው የገበያ ቀን ነው የነበረው። ገበያው ከመጀመሩ በፊት ጠዋት ላይ ወጣቶች ከየአካባቢ የተሰባሰቡ መስመር ለመዝጋት በስሜት ቅሬታቸውን ለመግለጽ እና የሚጠርባቸውን ሀሳብ ለማቅረብ ነው ጥረት ሲደረግ የነበረው።
ስሜታቸውን ሲሉ
ያው ማለት አንደኛ አልተጠቀሙም በስርዓቱ የሚል እንትን ነው የነበራቸው እና ስለዚህ በዛ መልክ አጠቃላይ ያሉትን ችግሮች የሚፈጠሩ ፋርሎዎች አሉ፣ ተጠቃሚነት የለንም። ስለዚህ ያው እነዚህ ነገሮች የማንጸባረቅ ነገር ነው የነበረው።
እንግዲህ በወልዲያ ከተማም ተመሳሳይ ጥያቄዎችን ያነሱ ግድያዎችም ተፈጽመዋል፣ ለፍርድ ይቅረቡልን በሚል ቆቦ ከተማም የቀጠለበት ሁኔታ አለ። የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው በትናንትናው ዕለት መግለጫ የሰጡበት ጉዳይ ነው። ይህንንም አንስተዋል በሰልፉ ላይ።
ያው ስርዓቱ ላይ አልተጠቀምንም። ስርዓቱ ለራሱ አመራር ነው ጥቅሙ። ስርዓቱ በዚህ በሚል መንገድ ነው ሲነሳ የነበረው እና በዚህ መንገድ ያው የተለያዩ ምክንያቶችን ያቀርቡ ነበረ ወጣቶቹ ይህን እያወጡ እያለ ምክንያቱም በሰላም ድምጻቸውን ማሰማቱና መከታተሉ ወደ ንብረት ማ ወደ ምን የማይገባ ከሆነ እሱን በብልጠት በፍሰት ማየት አለብን። ስሜታቸውን ሊግለጹ ንብረት ምን እንዳያወድሙ የሚሉትን ነገሮች ሙሉ በሙሉ ፊት ለፊት የጸጥታ ኃይሉ ለመከላከል ሙከራ የሚያደርጉበት መንገድ በተለይ ሚሊሻውና ፖሊስ ኃይል ነው ሲያደርግ የነበረው። እሱን ያው መቋቋም አልተቻለም። ከየቦታው በጣም እየበረከተ ወጣቱ ወደ መንገድ ተሰባሰበ የመጣል ነገር ሲመጣ ወደ ህዝብ መጠቀሚያ ተቋማቶችን እነሱን ለማውደም ለማቃጠል ጥረት ሲደረግ የአካባቢው ህብረተሰቡና አንዳንድ ወጣቶችን አይ የመጠቀሚያችን ነው ዞሮ ዞሮ በሰለፉ መንገድ እየገለጽ ያለ ነገር እንዳለ ሆኖ መቃጠሉ ግን ትክክል አይደለም ብሎ ለማስተካከል ጥረት ያደርጉ ነበረ። ይህን እያደረጉ በመከላከል ስራውን እንደሞከሩ አብዛኛውን መቋቋም አልቻሉም። ጸጥታ ኃይሉን በአጠቃላይ ታቅሙ ከዚህ የነበረው የአካባቢው ሚሊሻና ፖሊስ ከአቅሙ በላይ የመሆን ህብረተሰቡ አጠቃላይ በዚህ መንገድ እስከ መጨረሻው እየተከታተለ በዚህ መንገድ በሰላማዊ ሁኔታዎች ያሉትን ጥያቄያችንን ማቅረብ ይቻላል፣ ውይይቶች በደንብ ፍቅረታት ይችላሉ በሚል መንገድ እንቅስቃሴ ሲያደርግ ነበረው እና የመጀመሪያው ተቋማቶች ላይ ነው ጥቃት የደረሰው። በተቋማቶች ባሻገር የአመራር ቤቶች ላይ እነሱ ላይ የተደረገው ጥቃት አለ። ስለዚህ ይህን በተገቢ መንገድ አጠቃላይ ያለው ቤቶችን እየመረጠ የተሄደበት እንቅስቃሴ በእጅጉ ህይወትን ጠፍቷል።
የሰው ህይወቱ ላይ እስኪ እንነጋገር። ወደ ንብረቱ ከማለፋችን በፊት ምን ያህል ሰዎች ናቸው የተገደሉት? ግድያውስ የተፈጸመው በማን ነው? በእርሶ መረጃ
ግድያው አሁን ባለው መንገድ የታወቀ የቁጥሩ እንትን አልደረሰንም፣ ስናልገመግም ነው። ወደ ህክምና ምርፈር ተብሎ ያሉም አሉ። እንግዲህ እንደሆነ ቁጥራቸውን በውል መረጃዎቹ ያልደረሱ ሆነ ስን መረጃ እያሰራ ነው ነው ከግድያው ከሁለቱም ወገን ነው እንግዲህ እንትን ያተደረገው። ወደው በዛ መንገድ ያሉትን ነገሮች አሁን ባለው ሁኔታ ትክክለኛ መረጃውን ለመስጠት የምንቸገርበት ሁኔታ ነው ያለው። ዞሮ ዞሮ እነዚህ ነገሮች አሉ። እነዚህን ነገሮች ግን በተገቢው አሁንም እስከ መጨረሻ ሰዓት ድረስ የሃይማኖት አባቶችን በሰላማዊ ሁኔታ ችግሮች ይፈቱ፣ በሰላም እናጠቃ ያላለው ነገር ለጥያቄያችሁ መንግስት መዘጋጀት እንዳለበትም ተወስዶ እናንተ በዝግጁ መቀመጥ መቻል አለባችሁ። ስለዚህ ግድያዎቹም ንብረት ማውደሙም የሚጠቅም እንዳልሆነ በዚህ በመረዳት ወደ መጨረሻው አጠቃላይ ሁኔታው ከአስራ አንድ ሰዓት በኋላ ወደ መረጋጋት ያለበት ሁኔታ ነው ያለው። ዞሮ ዞሮ ቢሆንም ንብረት ወድሟል፣ ህይወት ጠፍቷል። ከምንም በላይ ግን የጠፋበት በእጅጉ የሚያሳዝን ጉዳይ ነው ያለ መፈጸም ያለበት ሁኔታዎች ናቸው ያሉት እና ይህን ክትል ግን ዝርዝሮች የቤቶችን ቃጠሎ የህይወትን መጥፋት ሙሉ መረጃው አሁን ያልደረሰን እና በዚህ መንገድ ያሉትን ነገሮች ገና የጋራ ያልተገመገሙ ድምር ውጤቶችን ያላየናቸው ነገሮች እንዳሉ ሰጠሩ ነው ሊሆን የሚችለው ይህን ለማለት ነው።
እርስዎ የከተማው ከንቲባ ነዎት፣ እንግዲህ በስፍራው ነበሩ። ይሄ ሲሆን በስፍራው ነበሩ። እንግዲህ ድምጻቸውን ሲያሰሙ ወጣቶቹ የጸጥታ ኃይሎች የነበሩት የጸጥታ ኃይሎች የአካባቢ ፖሊስና ሚሊሻ ነበረ ነው ያሉት። የአካባቢ ፖሊስና ሚሊሻ ወደ ሰልፈኞቹ ላይ ተኩስ ከፍተዋል።
እሱ ምንም እንትን የለውም። ያው ተቋማት ላይ ያጠቃላይ ያለው ሁኔታ ከመጀመሪያው ከከተማው ጫፍ ጀምሮ እስከ መሀል ከተማ አጠቃላይ ተቋማቱ ሲደረጉ የተደረጉት ሁኔታዎች ያው ምንም የመርሳ አሁን እየሰፋች የተለያዩ ጎጦች የተለያዩ ቦታዎች ላይ ስለነበረ አጠቃላይ የተፈጸመ ሁኔታዎች ምንድን ናቸው የሚሉትን ነገሮች የጋራ የተገመገመና የታወቀ ነገር እስከሌለ ድረስ በዚህ መንገድ ነው ያለን። አሁን ባለንበት መረጃዎቹ እነዚህ ናቸው የሚለውን ነገር ቢወሰን ነው ጥሩ የሚሆነው።
እንግዲህ ሰልፉ በሚካሄድበት ወቅት የፌዴራል ፖሊስ ወይም ደግሞ የመከላከያ ኃይል በስፍራው ነበር?
እሱ አሁን የመጨረሻ ነው። አጠቃላይ የአድማ ብተና ምናምን የመግባት ጥረት ተደረገው እየተቀጣጠለ አጠቃላይ ከተማውን ለማጥፋት የተደረገ ነገር ስለሆነ በዚህ መንገድ የፌዴራል ፖሊሶች ገብተው በሰላማዊ ሁኔታ እንዲረጋጋ ለማድረግ ጥረት ያደረጉበት ሁኔታ ነው ያለው።
እንግዲህ ፍርድ ቤትና የፖሊስ ጣቢያ እንደተቃጠለ ሰምተናል። ሌሎች የተቃጠሉ የመንግስት አገልግሎት መስጫ አካላት መስሪያ ቤቶች አሉ?
ያው ከማስተዳደሩ ላይ ጥቃት ደርሷል። ድንጋይ የተደበደበበት መስታወቶች የተለገፉበት ሁኔታ ነው ያለው። በሌሎቹ ላይ ያሉትን ነገሮች አሁንም እነዚህ ናቸው ለበጀች አጠቃላይ ያሉት መረጃዎች ከግል ቤት ጀምሮ ተቋማት ላይ በዚህ ውስጥ መንገድ ነው ያለነው። ፍርድ ቤት፣ ፖሊስ ጣቢያ ላይ ነው ያለው።
የግለሰብ ቤቶችም እንደተቃጠሉ ተገልጿል። አንዳንዶቹ የከተማው እንደዚሁም የክልሉ አመራር አካላት የሆኑ እንደዚሁም ደግሞ የንግድ ተቋማቶችም ላይ እንደዚሁ ጥቃት እንደደረሰ ተገልጿል። በእነማ ላይ የተነጣጠረ?
ምክንያቱም እስካሁኑ ድረስ ያው ቃጥሎ ያለ ስለሆነ ትክክል ያሉትን ነገሮች ተጠቅሎ ተቃጥሎ ያሉት ነገሮች ምንድን ናቸው የሚለውን ወደ እሱ መረጃ መሰብሰብ አልገባንም። ይህን እንግዲህ የተደራጀውን ነገር ሌላ ጊዜ ማድረግ የሚችል እንደሆነ ይታወቅ ነው።
በጣም ነው የማመሰግነው አቶ አዲሴ መለሰ የመርሳ ከተማ ከንቲባ ለሰጡኝ ማብራሪያ አመሰግናለሁ። አቶ አዲሴን የተጠናቀረ መረጃ ለማግኘት በዛሬው ዕለት ጥረት አድርገን ነበር። ስልካቸው ስለማይነሳ አላገኘናቸውም። በሰሜን ወሎ ከተሞች ከሁለት ሳምንታት በፊት የተጀመረው ተቃውሞ ምክንያት በከተሞቹ ውስጥ አሁን ውጥረት መንገሱን ነዋሪዎቹ ለዝግጅት ክፍላችን ገልጸዋል። ከ15 ቀናት በፊት በወልዲያ ከተማ የሞቱ ሰዎችን ለማሰብ በዛሬው ዕለት በወልዲያ ከተማ የጧፍ ማብራት ስነ ስርዓት እያከናወኑ ባለበት ወቅት በታጣቂዎች ተኩስ እንደተከፈተባቸው ጨምረው የከተማዋ ነዋሪዎች ገልጸዋል። በወልዲያ፣ በቆቦና በመርሳ በሌሎች የአካባቢ ከተሞች የንግድና የስራ እንቅስቃሴ መቋረጡን፣ ትምህርት ቤት መዘጋቱንም ነዋሪዎቹ ጨምረው ገልጸዋል። ስማቸው እንዲጠቀስ ያልፈለጉ ለደህንነታቸው በመስጋት የወልዲያ ከተማ ነዋሪ የሚከተለውን አስተያየት ሰጥተዋል።
የዛሬው ሁኔታ የነበረው ህዝቡ የጧፍ ፕሮግራም ነበረው። ጧፍ ማለት የሻማ ፕሮግራም ማለት ነው እና ያን እያበራ በሚሄድበት ሰዓት ልክ አደጉ የሚባል አካባቢ አለ። ልክ እዛ ጋ ሲደርስ ህዝቡ በጣም ወጥቷል። ያው በስነ ስርዓት ወጥቶ ስነ ስርዓት ለመመለስ ነው፣ ስለሞቱ ሰዎች ማለት ነው እና ስለሞቱ ሰዎች ነበር የነበረው ፕሮግራሙ። ከዛ በምንሄድበት ሰዓት እንዳለ ከየት መጡ አልተባለም። አርማ በታኞች መጡና መሀላችን ላይ የጥይና ዳወረደብን። ከዛ ወጣቱም የነበረው መዛውንቱ ምናምን አለ ልክ ታይገቡ ገብቶ ትርምስ ምስ ጠፍቶ ወጣ እና በጥይትም የተመታ ሲማሉ ያመለጡ አምልጧል። ከዛ ከተማው ላይ በመንት እንዳለ ከዚህ በፊት መከላከያ ይወጣ ተብሎ መከላከያ እንዲወጣ ተደርጎ ነበረ። አሁን ከየት መጣ እንደተባለ አይታወቅም። እንዳለ መጡ ከተማው እንዳለ መከላከያ ወረረው። ወጣቱም ልክ በምጣበት ሰዓት በቃይ ብሎ ወደ ተራራ በሚሮጥበት ሰዓት ጫካ ለጫካ ብሎ ሲሮጣቸው ሁሉ ዋሉ። ያው አሁን ላይ ነው ሁሉም በየቤት ነው ያለው። ሰው በሰላም አይንቀሳቀስም ምን አይለም።
በእነኛ አካባቢዎች ወጣቶችና የአገር ሽማግሌዎች የታሰሩ ሰዎችን ለማስፈታት ጥረት እያደረጉ መሆኑን የገለጹልን ነዋሪዎቹ፣ በአንጻሩ ደግሞ ወጣቶች አሁንም እየታሰሩ መሆኑን ተናግረዋል። ለደህንነቱ በመስጋት ስሙ እንዲጠቀስ ያልፈለገ የመርሳ ከተማ ነዋሪ ደግሞ የሚከተለውን አስተያየት ሰጥቷል።
ዛሬ ያው ጠዋት ወጥቼ ነበረ እንዲሁ ከተማውን ለማየትም ሰዎችንም ለመጠየቅ ሀዘንም ለመድረስ። የተከፈቱ ድርጅቶችም የሉም፣ መስሪያ ቤትም የለም። ሰው ይንቀሳቀሳል አንዳንድ ጉዳይ። እንደዚህ ደግሞ ከደሴ ከምናምን እንደሚያልፉ መንገደኞች በእግራቸው ሻንጣ ምናምን ተሸክመው ሲያልፉ ምናምን ታያለሽ። ሌላው ጸጥታ ነው፣ ወታደሮቹ አሉ አልፎ አልፎ ቁጭ ቁጭ ብለዋል። የሚፈልጉትን ሰው ዝም ብለው ይይዛሉ። የያዙ ወዴት እንደሚያስወስዷቸው እኔ እንጃ። ማቆያ ነገር አላቸው መሰለኝ አቆይቶ ከዛ በኋላ ወዴት እንደሚወስዷቸው አላወቁም።
በመርሳ ከተማ ለ42 ዓመታት የኖሩት አቶ ገብረመድን ወልዳናንያ በቅዳሜው ግጭት የመኖሪያ ቤታቸውና የንግድ ድርጅታቸው ከተቃጠሉባቸው የከተማዋ ነዋሪዎች አንዱ ናቸው። ከምንም በላይ የሚያሳዝነው የሰው ሕይወት መጥፋቱ ነው። ንብረቱን ከከተማዋ ነዋሪዎች ጋር በፊትም እንዳደረግኩት ሰርቼ እተከዋለሁ ብለዋል።
ማርታ፣ እንግዲህ እኔ በ68 ዓመተ ምህረት ጀምሬ ነው የተቀመጥኩት። በልጅነቴ ነው 42 ዓመት ተቀምጨበታለሁ። ሲቀመጥበት ግን ከማንም በላይ እንደ ልጁ፣ እንደ ወንድሙ፣ እንደ አባቱ፣ እንደ አጎት አድርጎ ነው በደንብ የሚከባከብ። እኔም ወዷቸዋለሁ ማርታ። እኔ በዛ ነው ደግሞ እዛ ተሰክቤ የቀረሁት። እንደዛ ሲሆን ግን በእውነቱ እኔ ቤቱን በመቃጠል ባለመቃጠል እኔ ድሮም የማርታዝን የማምነ እንጂ ገንዘብ አምኛላት። ስለዚህ እኔ ግን ትንሽ የሚያሳዝን የሚመስለው እኔም አለመቃጠሉም ህዝቡ ሰው ይሄ ሰው እንደ በኩም በደግሞ አብረን ያደግን መሆን የሚያለበትም ብለው የጠየቁ ሰዎች ነበሩ ብለውኛል። እኔ ራቅ ብዬ ስለነበርኩ ብቻ እርግጥ እንደሚሉም ደግሞ እኔም አልተራራም። ዋና ቁም ነገር ግን ምን መሰለህ፣ ይህን ነገር ሲፈጠር ከሁሉ በላይ የሚያሳዝነው ህይወት መጥፋት ነው። ህይወት የማይተካ ህይወት መጥፋቱ በጣም ያሳዝነኛል እንጂ ንብረት የማርሳ ህዝብ እንዳያወጣ እና አደገ ጊዜ ብለው ሊሰራ ይችላል። እኔ በእውነት ግን ሊሰራ ይችላል እና ይህ ቀጣይነቱ እንዴት ነው? በሀገራችን እንደ በኢትዮጵያ ተሰርቶ የማያውቅ ነገር ተፈጥሮ የማያውቅ ነገር እንዲሁ ሌላ መሳቀያ መሆናችን ብቻ እኔ በጣም አዝናለሁ። በእውነት ምን እንደሚልም አላውቀውም። መኖሪያ ቤት የመጣት ከማርሳና ከማርሳ አካባቢ ነው። ሰርቼ ለፍቼ ነው የሰራት። እንግዲህ ማንም ከስሸም ተከስሸም አላውቅም፣ እግዚአብሔር በሚያውቀው። ግን ይሄ እንዴት ነው እንዲህ ሊፈጠር የቻለ የሚለው ራሴ እንደ እቆረቁረዋለሁ። እንዲ በጣም የሚያሳዝነው በእውነት እንዲሁም ከምንም የሌለበት እንደ ሰውነት ደግሞ ያሳዝናል።
የክልሉ መንግስት ለዚህ አለመረጋጋት በመንግስት በኩል ለህዝቡ ጥያቄ በአፋጣኝ ምላሽ አለመሰጠቱ መሆኑን አስታውቋል። ህይወታቸው ለጠፋውና አካላቸው ለጎደሉ ሰዎች የተሰማውን ሀዘን በመግለጽ መጽናናቱን ተመኝቷል። ግጭቶቹ መልካቸውን እንዲቀይሩ በተሰራው ስራ ማንነታቸው ብቻ ተስተውሎ ጥቃት የደረሰባቸው ሰዎችንም የክልሉን ባለስልጣናት ማሳዘኑን ገልጸዋል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የሚከተለውን መግለጫ ሰጥተዋል።
ከምንም በላይ የሰው ህይወት ያሳስባል። ይሄ ለማንም ሰው ለሆነ በእንደዚህ አይነት ግጭት ወቅት የወገኖቻችን ህይወት መጥፋት አልነበረበትም። እጅግ በእጅጉ አሳሳቢ ነው። ይሄ በዚህ ዘመን በሁሉንም ነገር በውይይት መፍታት እየተቻለ ግጭቶች ይህን ያህል ዋጋ ማስከፈላቸው ማንንም ሰው ያሳስባል። ለዚህ ደግሞ የሚዳርጉትን ነገሮች ከስረ መሰረታቸው መፍታት፣ ማረም፣ ማስተካከል ስለሚገባ ነው በዚህ ጉዳይ ላይ የምንነጋገረው ማለት ነው። የአንድም ሰው ህይወት መጥፋት የለበትም፣ አካል መጉደል የለበትም።
ስልሳኛው የትላንት ምሽት በኒውዮርክ በተዘጋጀው በዘንድሮ የግራሚ 60ኛ ዓመታዊ የሽልማት ስነ ስርዓት የራፕና የሂፕሆፕ የሙዚቃ ስልቶች ተቆጣጥረውት ቢያመሹም ዘንድሮም በተከታታይ ለ14ኛ ጊዜ የሽልማቶቹን ዋና ዋናውን ሽልማት ለመቋደስ ግን አልተሳካላቸውም። ብሩኖ ማርስ እና የራፕ ሙዚቃ ስልት አቀንቃኙ ከንድሪክ ላማር የመድረኩ ፈርጥ ሆነው ለማምሸት እናም ሽልማቶቹን ጠራርገው ለመውሰድ በቅተዋል። ምሽቱ በተለይ 24 ኬማጄክ የተሰኘው አልበሙ በአመቱ ምርጥ የሙዚቃ አልበምነት ለተመረጠለት ማርስና ለተወዳጅ የሙዚቃ ቡድኑ ልዩ ነበር።
Loyalty, Kendrick Lamar featuring Rihanna.
ይህም ከሽልማቱ አስቀድሞ በነበሩት ቀናት ከፍተኛ ተወዳጅነትን አትርፎ የነበረውና ይመረጥ ይሆናል የሚል ክፍ ያለ ግምት ተሰጥቶት የነበረው ዳምን የሚል መጠሪያ የተሰጠውን የላማርን አልበም ያን ልዩ ክብር ነጥቋል። በብዙ የሙዚቃ አድናቂዎች ተወዳጅ ቢሆንም ሽልማቱን ግን ሳያሰንፍ ቀርቷል። ላማር 5 ሽልማቶችን ሲያገኝ በዘንድሮ በ8 ሽልማት ታሽቶ የነበረው ታዋቂ የራፕ አቀንቃኝ ጄዚ ምንም አይነት ሽልማትን ሳያገኝ ቀርቷል። በሽልማቱ ምሽት እንዲያቀነቅን ቢጠበቅም እንቢታውን አሳይቷል። በዘንድሮ የግራሚ ሽልማት ብዙ የሴት ድምጻውያን ያሸናፊነትን ድል አልተቀዳጁም። ምርጥ አዲስ አርቲስት በሚለው የሽልማት መደብ አሊሺያ ካራ ብቸኛዋ የሴት ተሸላሚ ነበረች።
I just want to say that there are some incredible artists out there that are making incredible music that deserve to be acknowledged. And that's kind of unfortunate, so I just
ድምጻዊት ኬሻ ፕሬይንግ የተሰኘውን ነጠላ ዜማዋን በመድረኩ ስታቀነቅን ሲድኒ ላፖድን ጀምሮ ታዋቂ ሴት ድምጻውያን በድምጽ ከኋላ አጅበዋት ነበር። ሚቱ ለተሰኘው የሴቶች ጥቃትን ለመከላከል በቅርቡ በዩናይትድ ስቴትስ የተጀመረው እንቅስቃሴ የሙዚቃው ሙያተኛ አላማውን ከፍ ብሎ እንዲሰማ አጋርነቱን ለማሳየት ተሞክሯል። በመሽቱ በቀዩ ምንጣፍ ላይ የሴቶች እኩልነትን ለማሳየት ታዳሚው የጥበብ ሴቶች ነጭ ጽጌረዳ እንዲይዙም ተደርጓል። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፖለቲካ አመራር ላይ የቀረቡት ትችቶችም ታዳሚውን ሲያስቁን ያመሹት። ከምሽቱ ዝግጅት አስቀድሞ የተቀናበረው ታዋቂ የሆሊውድ የጥበብ ሰዎች የሚሼል ወልፍፋየር እና ፈሪ የተሰኘው መጽሐፍ የመተረክ ውድድር ላይ የዶናልድ ትራምፕ የፕሬዝዳንትነት ተፎካካሪ የነበሩት ዲሞክራቷ ሂላሪ ክሊንተን መጽሐፉን አሳምረው በማንበብ አሸናፊ ተብለዋል። በቦታው ባልደረባችን ዲጄ ፋቱ ወይም ሱራፌል ሽፈራው ተገኝቶ ነበረ። ስለ ዝግጅቱ እንዲያጠራ አድርጎ ይገልጽልናል።
እንግዲህ ባልደረባችን ዲጄ ፋትሶ ስራፊል ሽፈራው በዘንድሮ ኒውዮርክ በተዘጋጀው ግራሚ አዋርድ ምሽት ላይ ወይም የግራሚ ሽልማት ምሽት ላይ ተገኝቶ ነበረ። ዲጄ እንግዲህ ምን ይመስላል ምሽቱ? የመጀመሪያ ጊዜ ነው ወይ አንተ ይሄንን ምሽት ስትሳተፍ?
አዎ፣ ይሄ የመጀመሪያ ጊዜ ነው መስታወት። እንደዚህ ትልቅ በዓለም ላይ እንግዲህ ትልቁ የሙዚቃ ኢቨንት የሚባለው ግራሚ ነው። እዛ ላይ እንግዲህ ስሳተፍ ለእኔ ለመጀመሪያ ጊዜ ነው እና በጣም አስደናቂ ነበረ። ከመጀመሪያ ጀምሮ እስከ መጨረሻ ድረስ በጣም በሚገርም ሁኔታ በሚገርም አይነት ትብብር ነው የተሰራው። ምንም ዘነፍ ቀነስ የለም። በቃ በቲቪ ይተላለፍም ስለነበረ ሁሉ ነገር በሰዓቱ በጊዜው ነው የተካሄደው። ከዛ ውጪ እንግዲህ ያው እንዳያችሁት የአዋርድ ውጤት ያው ብዙ ሰዎች በቴሌቪዥን ተከታትለውታል። የተደረገው ኒውዮርክ ማዲሰን ስኩዌር ጋርደን የሚባል እንደ ስቴዲየም አይነት ነው። ባስኬትቦል፣ ሆኪ ምናምን የሚጫወቱበት ትልቁ ስቴዲየማቸው ነው። ከ15 ዓመት በኋላ ለመጀመሪያ ጊዜ ነው ኒውዮርክ የተካሄደው። ግራሚና ኦስካር ሁሉ ጊዜ የሚካሄደው ኤልኤ ነው። አሁን ለመጀመሪያ ጊዜ ከ15 ዓመት በኋላ 60ኛ ዓመቱን እንግዲህ ኒውዮርክ ላይ ያክብራል። በጣም ትልቅ ነበር ኢቨንቱ። ሾውን የከፈተው ኬንድሪክ ለማር የተባለ ራፐር ነው። በዛለትም 2 አዋርዶችን አሸንፏል። በብዛት መታጨት 2ኛ ነበር። አንደኛ የታጨው ጄዚ ነበረ። 3ኛ የታጨው ደግሞ ብሩኖ ማርስ ነበረ። እና በሚያስደንቅ ሁኔታ ወደ 6 አዋርዶች ብሩኖ ማርስ ወስዷል። እና በተለይ ደግሞ ዋና ዋና የተባሉትን አልበም ኦፍ ዘይር፣ ሬከርድ ኦፍ ዘይር እና ሶንግ ኦፍ ዘይር የተባሉትን ካታጎሪዎች በሙሉ ብሩኖ ማርስ ወስዷል። እንግዲህ እነ ጄዚም እነ ኬንድሪክ ለማርም ብዙዎች ታጭተው ነበረ እና ይህ አስደንቋል። ብሩኖ ማርስ ከዚህ በፊትም በጣም ይታወቃል እና በጣም የሚተጋ ሙዚቀኛ ነው። በየቀኑ የሚተጋ ሙዚቀኛ ነው እና ትላንትም ይሄንን ነበረ ያየነው። እዛ ላይ ዋና ዋና የተባሉትን ሽልማቶች ወስደዋል። ከዛ ውጭ ደግሞ የተናገረው በህልሜ ነበረ 15 ዓመት ወጣት እያለሁ እንደዚህ ፐርፎርም አድረግ ነበረ ሀዋይ ቢች ላይ የሚደረጉ ኢቨንቶች ላይ እና በዛን ጊዜ ሰማቸው የነበሩ ሙዚቀኞች እነ ቴሪ ራሊ እነ ቤቢ ፌስ የሚጽፏቸው ሙዚቃዎች እና የሚሰሯቸው ሙዚቃዎች ናቸው እኔን እዚህ ደረጃ ያደረሰኝ እና በተለይ መጨረሻውን አዋርዱን ሬከርድ ኦፍ ዘይር የተሰኘው ለእነሱ አድርጓል እና እሱ
መታሰቢያነቱን ለእነሱ ሰጥቷል።
እነሱ አድርጓል። ከዛ ውጪ አዋርዱ ሽልማት ሪኮግናይዝ ማድረግ ቢሆንም ግን ትልቁ የሚሰራው ስራ እዛ ላይ ሙዚቀኞች ከሙዚቀኞች አርቲስቶች ከፕሮዲሰሮች ጋር ከአቀናባሪዎች ጋር ከፊልም ሰሪዎች ጋር በቃ ኢንዱስትሪ ውስጥ ካሉ ሰዎች ጋር ትልቅ የመገናኛ መድረክ ነው።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነበርን።
መልካም ምሽት፣ ነገ እንገናኝ።
Kun Radio Sagale Amerikati.